ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ህዳር 15 ቀን 2012 ዓ.ም ተመለት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የዛሬ ዝግጅታችን ሙሉ በሙሉ የሚያተኩረው የድርጅቱን ስም ሰርቀውና በህዝብና በድርጅቱ ጣራቶች ተደግፈው አፍራሽ እንቅስቃሴ የሚያደርጉ አንጃ ካህዲዎችን ይሆናል። በቅድሚያ ካህዲና ስንቅ ያደር ይቀላል በሚል ርዕስ የቀረበውን የዕለቱን የፍኖተ ዲሞክራሲ ሐተታ እናሰማለን። ከዚያም አንጃ ምንድነው በአእምሮ በለጠ የቀረበ ትንታኔ፣ በመጨረሻም መሸጥ የለመደ እናቱን ያስማማል በሚል ርዕስ በሃማቱማ የቀረበውን ጽሑፍ አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። በቅድሚያ ዜና። በዩኒቨርሲቲዎች ያለው የጸጥታ ሁኔታ አሁንም ሙሉ በሙሉ ያልተረጋጋ መሆኑ ታወቀ። እሁድ ህዳር 14 ቀን ለሊት በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ተማሪዎች መካከል በተነሳ ግጭት 5 ተማሪዎች የተጎዱ መሆናቸውን የሳይንስና ከፍተኛ ትምህርት ኮሚሽን ገልጿል። ጉዳት የደረሰባቸው ተማሪዎች ወደ ሆስፒታል ተወስደው በመታከም ላይ ሲሆኑ አጥፊዎቹን የመለየትና በቁጥጥር ስር የማዋል ተግባር እየተከናወነ መሆኑም ተዘግቧል። ሰኞ ህዳር 15 በአዲስ አበባ ዩኒቨርሲቲ በዋናው ግቢ ባለፈው ሳምንት በተፈጠረው ቀስቃሽነት ተጠርጥረው የተያዙ ተማሪዎች ይፈቱ በሚል አንዳንዶች ባነሱት ጥያቄ ምክንያት ትምህርት መቋረጡና በእለቱ በርካታ የጸጥታ ኃይል አባላት በዩኒቨርሲቲ ሲወጡና ሲገቡ መታየታቸውን የዓይን እማኞች ተናግረዋል። እሁድ በተለያዩ ስፍራዎች በደረሱ የትራፊክ አደጋዎች 49 ሰዎች ህይወታቸው ማለፉ ተነገረ። ከአደጋዎቹ መካከል ከአዲስ አበባ ወደ አምቦ፣ ከመቱ ወደ አዲስ አበባና ከደብረ ዘይት ናዝሬት የሚጓዙ ተሽከርካሪዎች ላይ የደረሱ አደጋዎች የሚጠቀሱ ሲሆን በርካታ ሰዎች አካል ጉዳት የደረሰባቸው መሆኑም ታውቋል። ከአዲስ አበባ ወደ አምቦ 20 ሰዎችን አሳፍሮ ሲጓዝ የነበረ ተሽከርካሪ በኤጀሬና በሆለታ መካከል ከሲኖትራክ ጋር በመጋጨቱ ውስጡ ከነበሩት ሰዎች 18ቱ ወዲያውኑ ሲሞቱ፣ ሁለቱ በጸና ቆስለው ለሕክምና ወደ ሆስፒታል ተወስደዋል ተብሏል። ከመቱ ወደ አዲስ አበባ ሲጓዝ የነበረ የህዝብ ማመላለሻ አውቶቡስ ላይ በደረሰ የትራፊክ አደጋም የሰዎች ህይወት አልፏል። ከደብረ ዘይት ወደ ናዝሬት ሲጓዝ የነበረ ሌላ ተሽከርካሪ በደረሰበት የትራፊክ አደጋ ያንድ ሰው ህይወት ሲያልፍ 14 ሰዎች የመቁሰል አደጋ ደርሶባቸዋል። በተጨማሪም በአርሲ ዞን አዳባ ወረዳ በአዋሾ ቀበሌ ሰዎችን አሳፍሮ ሲጓዝ የነበረ መለስተኛ የህዝብ ማመላለሻ አውቶቡስ የመገልበጥ አደጋ አጋጥሞት 7 ሰዎች ህይወት ሲያልፍ፣ 5 ሰዎች ደግሞ ቀላል የመቁሰል አደጋ አጋጥሟቸዋል። ከጥቂት ሳምንታት በፊት በተለያዩ የሀገራችን ክፍሎች ከ86 በላይ ዜጎች መገደልና ለብዙዎች አካል ጉዳተኛ መሆንና መፈናቀል በወንጀል ተጠያቂ የሆነው አሸባሪው ጃዋር መሐመድ በተለያዩ የአሜሪካ ከተሞችና በካናዳ ከደጋፊዎች ጋር ለማድረግ አቅዷቸው የነበሩ ስብሰባዎች ከፍተኛ ተቃውሞ የገጠሙ መሆኑ ታውቋል። ባለፈው ሳምንት በሚኒያፖሊስ፣ በአትላንታ፣ በሲያትል፣ በኮሎራዶና በላስ ቬጋስ ያደረጋቸው ስብሰባዎች በኢትዮጵያውያን ከፍተኛ ተቃውሞ የተደረገባቸው ሲሆን ቅዳሜ ህዳር 13 ቀን በዋሽንግተን ዲሲ በሚገኘው የካቶሊክ ዩኒቨርሲቲ አዳራሽ ለማድረግ ያቀደው ስብሰባ ኢትዮጵያን ከፍተኛ የሆነ ሰልፍና ተጽዕኖ ማድረጋቸው የዩኒቨርሲቲ ባለስልጣኖች ስብሰባውን ለመሰረዝ ተገደዋል። እሁድ ህዳር 14ን በቶሮንቶ ያደረገው ሙከራ ለኢትዮጵያውያን ተቃውሞ ገጥሞታል። በሚቀጥለው ሳምንት ውስጥ በአፍሪካ ቀንድ ከ50 ሚሊሜትር በላይ የሆነ ከባድ ዝናብ ሊጥል እንደሚችል የምስራቅ አፍሪካ አየር ጠባይ ትንበያ ማዕከል አስጠንቅቋል። በሶማሊያ እንዲሁም አንዳንድ የኢትዮጵያና የደቡብ ክፍሎች መሬቱ በበቂ እርጥበት ያዘ በመሆኑ የጎርፍ አደጋ ሊፈጠር ስለሚችል ጥንቃቄ እንዲደረግ ማሳሰቢያ ተሰጥቷል። አርብ በኬንያ በደረሰ የጎርፍ አደጋ 39 ሰዎች ህይወታቸውን ሲያጡ በኮንጎ ዲሞክራቲክ ሪፐብሊክ የተከሰተው ተመሳሳይ የጎርፍ አደጋ የበርካታ ሰዎች ህይወትን መቅጠፉ ታውቋል። በተያያዘ ዜና በተለያዩ የኢትዮጵያ ክፍሎች ወቅቱን ያልጠበቀ ዝናብ በሰብል ላይ ጉዳት እንዳይደርስ አርሶ አደሮች ሰብሎቻቸውን በአስቸኳይ እንዲሰበስቡ ማሳሰቢያ እየተሰጣቸው መሆኑም ታውቋል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃልላል። የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮን እንርዳ። የአሲምባ የፓልቶክ የውይይት መድረክ ቀዳሜ ህዳር 27 ቀን 2012 ዓ.ም ወይም እንደ አውሮፓ አቆጣጠር ዲሴምበር 7 ቀን 2019 ከቀኑ 2 ፒኤም የዋሽንግተን ዲሲ ሰዓት አቆጣጠር ጀምሮ የገንዘብ እርዳታ ለማሰባሰብ በመናደርገው ዝግጅት ላይ በውጭ ያላችሁ አገር ወዳድ ኢትዮጵያውያን እንድትገኙልን በማክበር እንጋብዛለን። የፍኖተ ሬዲዮ ጣቢያ ለኢትዮጵያውያን በኢትዮጵያውያን ስለ ኢትዮጵያውያን የተቋቋመና ከተመሰረተበት ጊዜ አንስቶ በአገር ወዳድ ኢትዮጵያውያን እርዳታ ብቻ ፕሮግራሙን የቀጠለ እውነተኛ ኢትዮጵያዊ አማራጭ ሬዲዮ ስለሆነ የአገር ወዳዶችን እርዳታ ይሻልና ሁላችንም እንረባረብ። የፍኖተ ሬዲዮ አገር ውስጥ ላሉ አድማጮች በሳተላይት የሚተላለፍ ሲሆን በውጭ ላሉ አድማጮች በኢንተርኔት፣ በማህበራዊ ሚዲያ፣ በዩቲዩብ እና በስልክ አማካኝነት አገልግሎቱን በማዳረስ ላይ ይገኛል። ከቅርብ ጊዜ ወዲህ አንዳንድ ፕሮግራሞችን በመስል በኢንተርኔት እና በሶሻል ሚዲያ ማስተላለፍ የጀመረ ሲሆን የገንዘብ አቅም ከፈቀደ ይህንን ወደ አገር ቤት በቴሌቪዥን አማካኝነት ለማሰራጨት ጥረት እያደረገ መሆኑም ይታወቃል። በተለይ ጠባቦችና ከፋፋዮች በሚያካሂዱት ስብስብ ሴራ አገራችን ከበዳል የፖለቲካ ቀውስ በወደቀችበትና ህልውናዋ ላይ ከፍተኛ አደጋ በተጋረጠበት በአሁኑ ወቅት ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የአገራችንን ሁለንተናዊ ሁኔታዎች የሚገመግሙ አደጋዎችን አስቀድሞ በማየት አገር ወዳድ ኢትዮጵያውያን አገራቸውን ለማዳንና ህዝባቸውን ለመታደግ ማድረግ የሚገባቸውን ተግባርና አቅጣጫ በመጠቆም የሚያስተላልፋቸው ትምህርታዊ ዝግጅቶች ከፍተኛ ግምት የሚሰጣቸው ስለሆነ እርዳታችንን በመለገስ የሬዲዮ ፕሮግራሙን እናጠናክር። በዚህ ዕለት የኢሃፓ አመራር አባላት በመድረኩ ተገኝተው ስለ አገራችን ወቅታዊ ሁኔታ ገለጻ የሚሰጡ ሲሆን የዝግጅት ክፍሉ አባላትም የሬዲዮ ጣቢያው ስላለበት ሁኔታና እያደረገ ስላለው አስተዋጽኦ ማብራሪያ ይሰጣሉ። በእለቱ በመድረጋችን በመገኘት ስለ አገራችን ሁኔታም ሆነ ስለ ሬዲዮ ጣቢያው ያላችሁን ጥያቄ በማቅረብና ጠቃሚ አስተያየቶችን በመስጠት ተሳታፊ እንድትሆኑ እየጋበዝ ለሬዲዮ ጣቢያውም እርዳታችሁን እንድትለግሱ ያክብሮት ጥሪያችንን እናስተላልፋለን። ያሲምባ የፓልቶክ የውይይት መድረክ በየሳምንቱ ቅዳሜ በዋሽንግተን ዲሲ ሰዓት አቆጣጠር ከቀኑ 2 ፒኤም ጀምሮ የሚከፈትና እነሆ ላለፉት 12 ዓመታት የሀገራችንን ፖለቲካ ሁኔታ በሚመለከት የተለያዩ በሳል ሐሳቦች የሚሸራሸሩበት ዴሞክራሲያዊ የውይይት መድረክ ነው። ማሳሰቢያ፣ በእለቱ ባሲምባ የውይይት መድረክ ለመገኘት የማትችሉ አድማጮቻችን እርዳታችሁን fnota.org fino.te.org ዶኔት የሚለውን በመጫንና በክሬዲት ካርድ በመክፈል ወይም ቼክ ወይም ማኒ ኦርደር ለESPIC የሚከፈል በአድራሻችን ፒኦ ቦክስ 73337 ዋሽንግተን ዲሲ 20056 በመላክ ልትለግሱ የምትችሉ መሆኑን እንገልጻለን። ስለተብብራችሁ እናመሰግናለን። ከሃዲና ስንቅ እያደር ይቀላል። የቀድሞ ገዢዎች ወያኔ ጭምር እስረኞችን በእግር ካቴና ከግድግዳ ጋር ወይም ብረት አሎሎ ጋር ያስሩ ነበር። እንቅስቃሴን የማምለጥ ጥረትን ለማገድ ለማሰቃየት መሆኑ ነው። በወያኔ ጊዜ ብዙዎች ለምሳሌ አበራሽ በርታ አዲስ አበባ እስካለችበት ጊዜ ድረስ በጨለማ ቤት በዚህ ሁኔታ ታስራ እንደነበር አውቀናል። በድርጅቶች ላይ የእግር ካቴና በመሆን ለደርግም ለወያኔም ለወያኔ ጉዲፈቻ ሹሞችም በማገልገል ላይ የነበሩት ያሉት አንጃ ግራንጃዎች ዘመናዊ ባንዳዎች መሆናቸው ደግሞ ግልጽ ነው። በአሁኑ ጊዜ በወያኔም በዘመኞቹ በጋራ የተከፈተውን ጸረ ኢህአፓ ዘመቻ ለማጀብ ደፋ ቀና የሚሉት አንጃ ያልናቸው ጉዶች ለመሆኑ በገሃድ እየታየም ነው። አንዳንዶች የፖለቲካ ይዘት ውሉ የጠፋባቸው በድርጅቶች መካከል ልዩነት ሲከሰት ክፉ መርገም የመጣ መስሏቸው ያወግዛሉ። ለቀቢጸ ተስፋም ሰለባ ይሆናሉ። መሪዎቹንም ያወግዛሉ። ድርጅቶች የህብረተሰቡ ይዘትና ቅራኔ ነጸብራቅ እንደመሆናቸው መጠን በውስጣቸውም ቅራኔና ችግር መከሰቱ መጠበቅ ያለበት ነው። ይህን ቅራኔ አራግቦ ይዞ ማስታረቅ ከተቻለና ካልተደረገ ስህተትና ጥፋት ብሎ መውቀስ የሚቻል ነው። ልዩነቶቹ ግን መሰረታዊና የመርህ ከሆኑ ማስታረቅ መሞከር መርህን ማፍረስ መንገድን መሳት መሳሳት ስለሚሆን አይሆንም መባሉ ተገቢ ይሆናል። የታሪክና ሀቅ ጠላቶች ያኔ ታገለ የተሰዋን ትውልድ ያንቋሸሹ እየመሰላቸው መሰማማት አቀጧቸው እርስ በርስ ተጋደሉ ብለው ነፍሰ ገዳዩን ደርግ ነጻ ሊያወጡ ሲሞክሩ ታዝበናቸዋል። ሚዛናቸው ያጋደለ መሆኑ ይኸው መከፋፈል በቅንጅትና ሌሎች ዘንድ ሲከሰትና በ1997ም አያሌ ህዝብ በወያኔ ሲገደል ተጋጩ ወጣት አስፈጁ ሲሉ አልሰማናቸውም። እንዲያውም ከፋፋይ ለሆኑት ቡድኖች ወዲያውኑ ጀሌ ሆነው ለቅንጅት ውድቀት ምክንያት ሆነዋል። የህዝብን ወሳኝ የሙት ከተማ አድማ ለፈረንጅ አድረው ያደነቀፉትን ሁለት ጉዶችም በማራቅ ፈንታ አቅፈውና ተቃዋሚ ብለው እሽሩሩ ሲሉ ቆይተዋል። ኢህአፓና መኢሶን ወደ መለያየት የደረሱት በነበራቸው መሰረታዊ አቋም ልዩነት ነው። ኢህአፓ ጊዜያዊ ህዝባዊ መንግስት ሲል መኢሶን ደርግን በሄይስ የታጀበ ድጋፍ መስጠት ብሎ ከደርጉ ጎን በመሰለፉ ሊታረቁ የሚችሉበት ሁኔታ ሊደርሱ አልቻሉም። ከመጀመሪያው የነ ብርሃነ መስቀል አንጃም ጋር ልዩነት የተከሰተው ከደርግ ጎን እንሰለፍ እንደግፍ ሲሉ ድርጅቱ አልቀበልም በማለቱና ቀጥለውም በድርጅቱ ውስጥ ቡድን ሆነው ወደ አንጃነት በመሰማራታቸው ነው። አንጃ ማለት ደግሞ በድርጅቱ ውስጥ ህገወጥ ቡድን የሚመሰርት የድርጅቱን ህግ ጥሶ የሚያፈነግጥ ማለት ነው። አንጃው ለደርግ ገብሮ የብዙ ጓዶችን ህይወት ለማጥፋት ተባባሪ መሆኑ የሚረሳ አይደለም። ፋሽስቱን ኮሎኔል አስጠጋን ብሎ ቢማጠንም ሳይሆንለት ቀርቶ ያንጃው መሪ ተይዞ ያው በደርጉ ታንቆ ተገድሏል። ይህን በተመለከተ ጥያቄ ወደ ሐራሪ ቢላክ የተሻለ ይሆናል። ታሪክ ለየት ባለ መልክም ቢሆን ራሱን መድገሙ አይቀርምና የመጨረሻው አንጃም ምክንያቱና አካሄዱ ተመሳሳይ ነው። ችሎታቢስ ግን ሰረኛ ቡድን መሆኑ ቢታይም ምንም ሳይፈይድ ይኸው የወያኔ ጉዲፈቻዎች መጫወቻ ሆኖ ታሪክን አቆሽሿል። 12 ዓመት በፊት ይህ አንጃ አሁን ባለው መሪ አማካኝነት ውስጥ ለውስጥ መደራጀት ጀመረ። ዋናው ችግሩ ያው እንደ በፊቱ አንጃ መንግስት ከሚሉት ከወያኔ ስር ወድቀንና ለነመለስ አገዛዝ ሰግደን እንታገል የሚል ነበር። ተጎንብሶ ትግል መሆኑ ነው። ይህን አቋም ብዙሃኑ አመራር ባይደግፈውምና በሕጉ መሰረት በዚያው ሊያስቆመው ቢችልም ለአባላት ይውረድልን ብለው ጫጫታ በማብዛታቸው ይሁን ተብሎ ወረደላቸው። በእጃችን ያለን የስምንት ገጽ የባርነት ሰነድ ሐሳብ ብለው አቀረቡ። የፖለቲካ እስረኞች ፍታ ብለን መለስንም እናስጨንቀው ሲሉ ከተቡ። እጅንስጥ ነው ባጭሩ። አብዛኛው አባላት አይሆንም አንደግፍም ሲላቸው ሴራቸውን ቀጥለው ልዩ ጉባኤ ካልተጠራ ብለውም ተንጫጭተው ልዩ ጉባኤ ሲጠራና ሴራቸው ሲጋለጥ ጥቂት መሆናቸው ሲታይ ጉባኤውን ረግጠው ወጥተው ሳይውል ሳያድር ራሳቸውን ኢሃፓ ብለው ተሰየሙ። ማንም አንጃ ወይም ከድርጅቱ በጣብም የተሰናበተ ራሱን ኢሃፓ ብሎ ሰይሞ አያውቅም ነበር። እነዚህ ያየለጫም ይሶዝርያዎች ሆኑና የድርጅቱን ስም ቀምተው ከጸረ ኢሃፓዎች ጋር ወዲያውኑ ገጥመው በመገናኛ ብዙሃን ድርጅቱን ማጥቃት ተያዙ። ያንጃው መሪ ነኝ ያለውም ሲቋምጥ አልሆን ብሎት የነበረውን የሊቀመንበር ቦታ በጀሌዎቹ ተፈጠውና ራሱን የድርጅቱ ሊቀመንበር ብሎ ሰየመ። ይሄው እስከዛሬ የውሸት ዛር ሰፍሮበት ያልነበረውን ነበርኩ ያልነበረበትን ነበርኩበት በሚል ውሸቱን ይጠርቃል። የጎንደር ሰው ጠበቃዬን ይዤ ልምጣ ለማለት ዋሾዬን ይዤ ልምጣ እንዴ አንጃውም ዋሾዎቹን ኮለኮለ። ድርጅቱን ጉባኤ ረግጦ መውጣት ጥፋት አልፎም የድርጅቱን ስም ቀምቶ እኔ ነኝ ያፓ ማለት ከባድ ጥፋት ብንልም አቋማችሁ እንዳለ ሆኖ ጉባኤ ረግጣችሁ መውጣታችሁ ስህተት መሆኑን ካመናችሁና በስማችን መጠቀሙን ካቆማችሁ ዳግም መሰባሰብ ይቻላል በሚል ተነገራቸው። የዚህ አንጃ ጀሌዎች ቀደም በሰራዊትም በድርጅትም ሲያውቁ የነበሩና እንደገና የታቀፉ በስልጣን ብልግና የተተቹና አንዳንዶቹም ስምሪታቸው ለወያኔ ነው ተብለው የተጠረጠሩ መሆናቸውን ክብደት ሰጥተን ማቅረቡንም ትተነው ቆይተን ነበር። አንጃው እንደ በታኞቹ እጅ ሊሰጥ እንጂ ሊታገል አለመሆኑን በሚስጥር ፋልቶኩ ሲለፍፍ የሰማነው አረጋግጦልናል። ያለፈው እንዴት ተደገመ? ከመንግስት ተብየው ጋር ሰግደንለት እንስራ መባሉ፣ ያንጃው ክስተት ድርጅቱን ለመጉዳት የተቃኘ መሆኑ መረጋገጡ፣ የድርጅቱን ህግና ደንብ ጥሰው በፊናቸው በጎጂ ስምሪት ላይ መገኘታቸው፣ የቀድሞዎቹ አንጃዎች ፋሽስቱን ኮሎኔል ቢለምኑ እምቢ እንዳላቸው፣ ዘረኞቹም ያፓን ለማጥቃትና ድርጅቱን የገባ ለማስመሰል ቢጠቀሙባቸውም አልከስክሰው እንደያዟቸው ሁሉም የሚያውቀው ሆኗል። እንደ ቀድሞው ያንጃ መሪ ለኮሎኔሉ ሰፍት የልመና ደብዳቤ እንደጻፈው እነዚህም ሹሞቹን ቀጠሮ ቢጠይቁ ለብቻቸው አላገኝ ብለዋቸው እስከዛሬ ተንቀው አሉ። የሚለያዩበት ግን የበፊቶቹ የድርጅቱን ስም ሊቀሙ አለመነሳታቸው፣ እነዚህ እንደ መንጋው ንቀት ችሎታቸው አነጋጋሪ መሆኑ፣ የዘንድሮቹ መስራች ነበርን ሊቀመንበር ነበርን ብለው በጠራራ ፀሐይ መቅጠፋቸው። ያንጃው ሊቀመንበር የአዲስ አበባ ዩኒቨርሲቲ የተማሪዎች ማህበር አባልም አልነበረም። ወደ ሶማሊያ ሲሰደድም ግንኙነቱ በቅድሚያ ከነ ኃይሌ ፊዳንጂ ኢሃፓን ከመሰረቱት ጋር አልነበረም። ኢሃፓ ሲመሰረት በመስራች ጉባኤው አልተገኘም። የድርጅቱ ማዕከላዊ ኮሚቴ ተብሎም አልተመረጠም። ስለዚህ በዚያ አንጻር የሚለፈፈው ሁሉ ውሸት እንጂ ሌላ አይደለም። ብዙዎች ደግሞ ዝም አይነቅ ዝም ብለው ዝማሉ እንጂ ሐቁ ይታወቃል። ለወያኔ ልስገድ ያለና ለሹሞቹ ጠቅላይ ሚኒስትሬን አገኘው ብሎ በአደባባይ ቢዋረድ የሚገርም አይሆንም። ቁም ነገሩ ትላንት ከወያኔ ዛሬ ከዘረኞቹ ጋር መጎነባበስ በመፈለጋቸው መስመርና አቋም ጭራሽ የተለያየና የተቃረነ ሆኗል። ለዚህ ነው ጅብ ከሄደ ሆነው ዛሬ የእርቅ ፍለጋን ቢልታ ነፋን ሊሉ ሲሞክሩ መሳቂያ የሆኑት። መጠቀሚያ ሆነው መገኘታቸው እንዳለ ሆኖ 1500 ፊርማ ማግኘት አቅቷቸው ሲዳክሩ የሹሞቹና አሜሪካ ሎሌ የሆነችው የምርጫ ቦርድ ኃላፊ በተነገራት መሰረት 10000 ፊርማ አምጡ ብላ ከጨዋታው ውጭ አድርጋቸዋለች። እንደ ታጋይም የረሃብ አድማ ብለው የብዙሃኑ መሳቂያ ከመሆን ያለፈ የፈየዱት የለም። ሹሞቹ ጣል ጣል ሲያደርጓቸው የድርጅቱን ስምም አይወዱምና ዛሬ ደግሞ ወያኔ ተረክባ ሃይ ሃይ ልትላቸው መጀመሯ ይታያል። በሚዲያ የተጀመረው ማሻሻት መስከር ነው። ከአርባ ዓመት በላይ ከድርጅቱ ዙሪያ ያልነበረችንም ግለሰብ ያንጃው መሪ በተአምሩ የኢሃፓ ሊቀመንበር ብሎ ሹሞ ጉባኤ እንኳን ሳይጠራ ዘመቻውን ቀጥሏል። ህዝባችን ግን የሚያውቀውና የማይረሳው ኢሃፓ ማንና እነማን እንደነበሩና እንደሆኑ ነው። ከዚህ በላይ ደግሞ ኢሃፓ አቋሙ ምን እንደነበረና ምን እንደሆነም ያውቃል። በተጨማሪም ማንም የኢሃፓን ውሃ የጠጣ የወያኔን ጉዲፈቻ ኮሎኔል ጠቅላይ ሚኒስትር ብሎ እንደማይዋረድም በግልጽ ይረዳል። ኢሃፓ ለሽግግር መንግስት እንጂ ለቄሮዎችና ለካታርገኛዎች እጅ አይሰጥም። ከዚህ ቀደም የታሪክ ላጲሶች የወያኔን የመቀሌ ቅጥረኞችና ግፍን ሸፋኞች እጣባቦች በዘመቻ ሲሰማሩ ችላ ያላቸው በዋናው ጠላት ላይ ማተኮር ይገባል በሚል ሁሉንም አፍ የሚያስይዝን ኪሳራ ገበናቸውን የሚያጋልጥ ሀቅን መሰረት ያደረገ መረጃቶ አይደለም። የባዕድ ቅጥረኛ ሆነው ባሽተው ዛሬም ዘረኞቹን እንቀወማለን ቢሉም አንጃውን አዳናቂና ድርጅቱን ጎጂ የሆኑትንም ዝም ያልናቸው ባለው ሁኔታ ዝምታ ይመረጣል በሚል እንጂ በህዝብ ትግል አሁንም ሊነግዱና እዩኝ እዩኝ ሊሉ መነሳታቸውንም ስተንም አይደለም። ኢህአፓ አንድና አንድ ብቻ ነው። የአንጃውን መሪዎች የኢህአፓ መሪዎች ብለው የሚያናፍሱ ሁሉ ዘረኞቹን የሚረዱ ጸረ ኢህአፓዎች ናቸው። ለወያኔና ለዘረኛ መንጋ የሚሰግድና ጫማ ሳሚ ኢህአፓ የለም። ሰማዕትን ድርጅትን የሚያራክሱ በህዝብ ይጠየቃሉ። ሀቀኛ ኢህአፓዎች ከዘረኛ ጎን አይገኙም። ቁራ ነጭ ቢሆን አህያ ቀንድ ባወጣ እንዲሉ ነው። ጸረ ወያኔ ጸረ ዘረኛ ትግላችን ይፋፋም፣ አንጃና ባንዳ ተዋርዶ ይወገዳል። ድል ለኢህአፓና ለኢትዮጵያ ህዝብ። ቅንነት የሞላው ሁሉንም ያቀፈ ዓለማው በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የሰለመው መብራት የእውነት ብርሃን ፋና እምነትናት ፍቅር ኢትዮጵያዊነት ነው እናቸንፋለን ግንባር ክናሳየ አንጃ ምንድን ነው? በአእምሮ በለተ ከአዲስ አበባ። አንጃ ምንድን ነው የሚል ጥያቄ ዛሬም በድጋሚ ቢነሳ ተገቢነቱም ሆነ ወቅታዊነቱ አጠያቂ ሊሆን አይችልም። በተለይ ከአርባ ዓመታት በላይ በትግል ጸንተው በትግል ለኖሩት የኢህአፓ አባላትና ደጋፊዎች የዚህ ጥያቄ አስፈላጊነት ጎላ ብሎ ይሰማቸዋል። ያለፉት 40 ዓመታት በአንጀኞች የደረሰብንን ጥቃትና ጉዳት እንዲሁም ተመክሯችንና ፈተናዎቻችንን ወደኋላ መለስ ብለን እንድንቃኛቸው ይረዳናል። የዛሬውንም ተጨባጭ ሁኔታ ከትናንትናው ጋር ማገናዘብና ማመሳከር የምንችልበት ፍንጭም ይሰጠናል። የዛሬውን ከትናንትናው የነገውን ደግሞ ከዛሬው ገጠመኛችን እያመሳከርንና እያገናዘብን ከተጓዝን በነገው ጉዟችን ላይ ሊጋረጡብን የሚችሉ አደጋዎችን ለመቀነስ ያስችለናልና ነው። አንጀኝነት በተለያዩ የዓለማችን አገራት በትግል በተነሱ የፖለቲካ ድርጅቶች መፈጠር የነበረና ያለ ነው። በእኛው ድርጅት ኢህአፓም ውስጥ በተደጋጋሚ ታይቷል። የኛውም ሆነ የሌሎች አገራት ተመክሮ የሚያረጋግጠው ነገር ቢኖር የአንጀኞች መፈጠርን ማስወገድ የማይቻል መሆኑን ነው። አንጀኞች የሚያደርሱትን ጉዳት ግን መቀነስ ይቻላል። አንጃ ምንድን ነው ለሚለው ጥያቄ መልሱ አንጃ በአንድ ዴሞክራሲያዊ በሆነ የፖለቲካ ድርጅት ውስጥ ከናተ ድርጅታቸው የተለየ የፖለቲካ መስመር ይዘው ለሚወጡ አናታ ቡድኖች የተሰጠ ስያሜ ነው። አንጀኞች በአብዛኛው በህቡ የራሳቸውን ተጓዳኞችና አጋሮች ይቀርባሉ፣ ይመለምላሉ። ከዚያም ምቹ ያሉት ወቅት ሲፈጠር እና ድርጅታቸው የሚከተለውን የፖለቲካ መስመር ተጻረው ይሰለፋሉ። ዴሞክራሲያዊ አሰራሮችን ይሸረሽራሉ፣ የእናት ድርጅታቸውን የውስጥ የመተዳደሪያ ህገ ደንብ ይጥሳሉ፣ በትግል ታክቲክና ስትራቴጂዎች ላይም
ተቃርኖዎቻቸውን ያሰማሉ። የናት ድርጅታቸው ድርጅታዊ ጥንካሬ እንዲላላ ዲሲፕሊኖቹን ይቦረብራሉ ያዝላሉ። ድርጅታዊ ሚስጥሮችንም ጋሃድ ያወጣቸዋል። ለጠላት አሳልፈው እስከመስጠትና መደራደሪያ እስከማድረግ ድረስ ዘልቀው ይጓዛሉ። አሉባልታዎችን በድርጅት ውስጥ መንዛት የአንጀኞች ዋነኛ መበተኛ መሳሪያቸው ነው። እናት ድርጅታቸው ጠንካራ አመራሮችና አባላት ላይ የስብ ማጥፋት ዘመቻ ይከፍታሉ። የሚረጫቸው የፈጠራ ወንጀላዎች መስመር የሳቱ ይሆናሉ። አንጀኞች በአብዛኛው የውጭ ተልእኮ ተሸካሚዎች ናቸው። የባዕዳንና የጠላት ተልእኮ አስፈጻሚዎችም ይሆናሉ። በዚህም የወዳጅና ጠላት አፈረጃጀታቸው የተዛባና ከተጨባጭም ሁኔታ ያፈነገጠና የተጣረሰ ይሆናል። በመሆኑም የናት ድርጅታቸውን ጠላት ወዳጃቸው ያደርጋሉ። በሌላ በኩል የናት ድርጅታቸውን ወዳጅ ጠላት አድርገው ይፈርጃሉ። ባንጀኞች አንጀኞች ሐሳባቸውን ለብዙሃን አቅርበው ማሳመን የሚስተናቸው መስመሮቻቸው እርስ በርሳቸው የተምታቱ ስለሚሆኑ ነው። አንጀኞች አሉን የሚሏቸው ቅሬታዎችና ችግሮች የሚሏቸው ከተጨባጭ ሁኔታውና ከመርህ ጋር የማይጣጣሙ ስለሚሆኑ በመድረክ ላይ ብዙሃኑን ማሳመን ሲስተናቸው በኃይል ለመጫን ይሞክራሉ። በዚህም አንጀኞችን ጸረ ዴሞክራሲና አፍራሽ ኃይል ያስብላቸዋል። ከዚህ ላይ አንድ ሊሰመርበት የሚገባ አብይ ጉዳይ ማንሳት የግድ ይሆናል። ይኸውም በዴሞክራሲያዊ የፖለቲካ ድርጅት ውስጥ የተለየ ሐሳብ ማንሳት፣ መጠየቅ፣ የተለየ ሐሳብ ማንሸራሸር ወዘተ አንጃ ሊያስብል የማይችል መሆኑን ነው። ሐሳብን በነጻነት ማንሸራሸር የአንድ ዴሞክራሲያዊ የሆነ ድርጅት መርህና ባህል ነውና። የኢህአፓም መገለጫ ባህሪው ይኸው ድርጅታዊ ዴሞክራሲያዊነቱና ባህሉ ለማንም የተገደበ አለመሆኑ ነው። ስለአንጀኞች አነሳስ መገለጫ ባህሪዎቻቸውና የሚመርጧቸውን ምቹ ወቅቶች በተጨባጭ ማስረጃዎች እያስደገፉ በማቅረብ ትምህርታዊነቱን ለማሳየት ከሌሎች አገራት አንጀኞች ይልቅ የአገራችን የኢህአፓን ተመክሮ መጠቀሙ የበለጠ አስተማሪነቱ የጎላ ይሆናል። አንጀኞች የወዳጅና ጠላት ፍረጃቸው የተምታታና የተዛባ የመሆኑ ምስጢር በኢህአፓ በተለያዩ ወቅቶች በተነሱ አንጀኞች በተጨባጭ የታየባቸው መሆኑ የሚያረጋግጡ ማስረጃዎችን ማቅረብ ይቻላል። የ1969 ዓመተ ምህረት ቀደምት የኢህአፓ አንጀኞች ከወታደራዊው ደርግ ጋር ከምንታገል ከውስጥ ገብተን ቀርጸንና አስተካክለን መለወጥ እንችላለን ከሚል አቋም በመነሳት ፋሽስት አትበሉት፣ ጊዜያዊ የሽግግር መንግስት አያስፈልግም፣ ደርግን በከተማ ትጥቅ ትግል መፋለም ለምን አስፈለገ የሚሉ የመስመር ልዩነቶችን አንስተው ነበር። እነዚህ ጥያቄዎች ቀጥተኛ መልእክታቸው ወታደራዊው ደርግ የሚታገሉት ጠላት ሳይሆን የሚደራደሩትና የሚግባቡት ወዳጅ ነው ከሚል ድምዳሜ የሚያደርስ መሆኑ የሚያከራክር አይደለም። ተጨባጭ የወቅቱ ሁኔታ ያረጋገጠው ነገር ቢኖር ጥያቄዎቹ የወቅቱን ተጨባጭ ሁኔታዎች ያልዳሰሱና ያልተመለከቱ መሆናቸውን ነበር። ወታደራዊውን ደርግ ፋሽስት ያስባሉት የፈጸማቸው ተግባራቶቹ ከፋሽዝም መመሳሰላቸው እንጂ የተለየ ምክንያት አልነበረም። መንግስቱ ኃይለ ማርያም ከጀርመኑ ሂትለር፣ ከኢጣሊያው ሙሶሊኒ፣ ከስፔኑ ፍራንኮ ወይም ከኢንዶኔዥያው ሱሃርቶ የተለየ ተግባር በስልጣን ዘመኑ አላደረገም። ዶክተር ሎረንስ ፕሩስት የዓለማችን ፋሽስት መሪዎች ባህሪ ከገመገሙ በኋላ ባለ 14 የባህሪ መግለጫዎችን ዘርዝረዋል። መንግስቱን ከነዚህ ባህሪያት ተግባራት ጋር አያይዞ መገምገም ይቻላል። ጊዜያዊ የሽግግር ህዝባዊ መንግስት ያስፈለገበት ዋነኛው ምክንያት የዴሞክራሲያዊ ስርዓት ምስረታን ሽግግርን እውን ለማድረግ በጊዜያዊ ህዝባዊ መንግስት ውስጥ ማለፍ የግድ በመሆኑ ብቻ ነበር። የዚህን ጥያቄ አስፈላጊነት የዛሬውም የአገራችን ተጨባጭ ሁኔታዎች ወቅታዊና ተገቢ መሆኑን መካድ አይቻልም። የከተማ ትጥቅ ትግልን በተመለከተ ከየካቲት 1966 ዓ.ም ተመረጥ እስከ መስከረም 2 1969 ዓ.ም ተመረጥ ድረስ የኢህአፓ ትግል ፍጹም ሰላማዊና ዲሞክራሲያዊ እንደነበር ታሪካዊ ማስረጃዎች ያረጋግጣሉ። የኢሃፓ አባላትና ደጋፊዎች በጅምላ እየተገደሉ በጅምላ እየታሰሩ አሰቃቂና ኢሰብአዊ ስቃይ እየተፈጸመባቸውና እየደረሰባቸው ከሁለት ዓመታት በላይ በሰላማዊ መንገድ ታግለዋል። መስከረም 2 ቀን 1969 ዓ.ም የነጻ እርምጃ አዋጅን ደርግ በኢሃፓ ላይ አወጀ። ይህ አዋጅ የደህንነትና የቀበሌ ታጣቂዎች ማንኛውንም በኢሃፓ አባልነት የሚጠረጠር ዜጋን በተገኘበት መግደል የሚያስችል መብትን የሰጠ ነበር። ከዚህ በኋላ የሰው ልጅ ሕይወት በማንም የማይነካ የተፈጥሮ መብት መሆኑን በውል ያጤኑት የኢሃፓ አባላትና ደጋፊዎች ራስን ከጥቃት የመከላከል መብታቸውን መጠቀም እንዳለባቸው ከውሳኔ ደርሰዋል። የራስን ሕይወት ከጥቃት መከላከል ደግሞ መብትም ተገቢ እርምጃም ነበር። በርግጥ በአፈጻጸም ላይ መጠነኛ ስህተት መፈጸሙን ፓርቲው በገሃድ ራሱን በግልህት ያረመበት መሆኑም አይካድም። የዚያን ዘመን አንጀኞች ጥያቄ ከተጨባጭ እውነታው ጋር የተጋጨና የተጻረረ መሆኑን መረዳት የተቻለው ብዙም ሳይቆይ ወዲያው ነበር። አንጀኞች እንደራደረው እንጂ አንታገለው ያሉት ደርግ እንኳንስ ለነሱ ከነሱ በፊት ቀድመው እንደራደረውና እንወዳጀው ባዮቹ እነ መኢሶን፣ ወዝሊግ፣ ኢጫት ወዘተ ጋር እንኳን ተደራዳሪና ተግባቢ እንዳልሆነ በቅጣት ሰይፉን መዝዞ አሳይቷቸዋል። በሰራዊቱ ውስጥ የተነሱት አንጀኞችም የኢሃፓን ጠላት ወዳጅ አድርገው አልተሞዳሙም አልተወዳጁም ብሎ መከራከር እንዳይቻል ማስረጃዎች ህልው ሆነው ያረጋግጣሉ። የትናንቱ ኢህዴን የዛሬው በአዴን ከወያኔ ጋር ያደረገው ውድጅትና ጥምረት ሕያው ምስክር ነው። ስለዚህ አንጀኞች የእናት ድርጅታቸው ጠላት ወዳጃቸው፣ ወዳጁ ደግሞ ጠላታቸው እንደሚሆን ከኛው አገር የኢሃፓ አንጀኞች የተሻለ ማረጋገጫ የለም። ከዚህ መሰረታዊ ባህሪያቸው በመነሳት የኢሃሰ ቀደምት አንጀኞች ከወያኔ ጋር የፈጠሩት ጉድኝትና መስተቃቀፍ የቱን ያህል አሳፋሪና ጸረ ኢትዮጵያ የመሆኑ ጉዳይ ዛሬ ለውይይትና ድርድር የሚቀርብ ጉዳይ ሊሆን አይችልም። አሁን በቅርብ የተነሱት ዘመናዊ አንጀኞች ድንገት ተነስተው ካለማወቅ ወይም ካለመረዳት የፍርሻ ተግባር ጀመሩ ማለት አሳማኝ ምክንያት ሊሆን እንደማይችል ጠቋሚ ማስረጃዎች አሉ። ቀደምት አንጀኞችና ዘመናዊዎቹ አንጃዎች መካከል የጠነከረ ትስስር አላቸው። ቀደምት ለሚባሉት አንጀኞች ወያኔ በሩን ከፍቶላቸዋል። በቤተሰብ ጥያቄ፣ በጉብኝት፣ በኢንቨስተርነት፣ በሙያ ተቀጣሪነት፣ በሰላይነት ወዘተ ወደ አገር ይገባሉ፣ ከአገርም ይወጣሉ። ከወያኔ ጋር የጋራ አጀንዳ አላቸው። የኢሃፓን እንቅስቃሴ በአገር ውስጥ መከታተል፣ መረጃ መለዋወጥ፣ ከተቻለም የጋራ ጥቃት መክፈት ናቸው። የፍኖተ ዴሞክራሲ፣ የኢትዮጵያ አንድነት ድምፅ የሬዲዮ ሞገድ አፈናና ጃም ማድረግ ተግባር በቀደምት የኢሃፓ አንጃ እንደተፈጸመ ስንቶቹ ይረዱት ይሆን? በኢሃፓ ኢሃሰ ላይ ታሪክ መሰል አጉዳፊ ተግባርን መጻፍ የተጠናወታቸው ጸሐፊነን ባዮች ከጽሑፋቸው ጀርባ ወያኔ አለ፣ በአዴን አለ። እነዚህን አጸያፊ ጽሑፎች የኢሃፓ አባላት ማንበብ ብቻ ሳይሆን ያዘገጃጀት ሂደታቸውን አማካሪዎቻቸውንና የአርታኢ አጋሮቻቸው እነማን እንደሆኑ ከበቂ በላይ የተሰባሰበ ማስረጃዎች አሏቸው። የአስማማው ኃይሉ የኢሃሰ ታሪክ ለሚለው መጽሐፍ የብአዴን አመራር አባላት ከጀርባው ነበሩ። ብአዴኖች የመጽሐፉ አርታኢዎች እና አማካሪዎች እንዲሁም ጎትጓቾች ነበሩ። የካህሳይ የአሲምባ ፍቅር በህወሓቶች ድጋፍ አማካሪነትና አርታኢነትም ለመሰራቱ ከበቂ በላይ ማስረጃዎች አሉን። በአሲምባ ፍቅር መጽሐፍ ዋነኛ አርታኢ አማካሪ የህወሓቱ አዲስ ዓለም ባሌማ መሆኑን ካህሳይም አይክደንም። የህይወት ተፈራ ታወር ኢን ዘ ስካይ ከመጽሐፉ መጻፊያ ቋንቋ ምርጫ እስከ አዲስ አበባ ዩኒቨርሲቲ ከዚያም እስከ አሜሪካ በተደረገው የምረቃ በዓል አጃቢዎችና አስፈጻሚዎች እንዲሁም አማካሪዎች የሆኑት ቀደምት አንጀኞችና በአዴኖች መሆናቸው አይካድም። እነዚህ ሁሉ ተግባራት የሚያረጋግጡት እውነታ ለዘመናዊ አንጀኞች በአደባባይ መውጣት ቅድመ ቀስቀሳና የዝግጅት ስራዎች መሆናቸውን ነው። አንጀኞች ያልባልታ ኢላማዎቻቸው ጠንካራ የሚባሉ የኢሃፓ አማራሮችና አባላት ናቸው። ይህንን እውነታ በሁለቱም አንጃዎች ተግባር አረጋግጧል። የቀደምት የሰራዊቱ አንጀኞች የፈጠራ ወንጀላና ሩባልታ ኢላማቸው የሰራዊቱ ኮሚሳር የነበረው ጸጋዬ ደብተራው ነበር። ተጨባጭ እውነታው ግን አንጀኞች በጸጋዬ ደብተራው ላይ የነዟቸው አሉባልታዎች ከጸጋዬ ደብተራው መሰረታዊ ባህሪያት ጋር የማይገናኙ መሆናቸው ነበር። የዘመኑ አንጀኞች ጸጋዬ ደብተራውን ጀግናችን ነው ይሉታል። የትግል ጽናት ሞዴላችን ነበርም ብለውታል። በሌላ በኩል የዘመኑ አንጀኞች ልክ እንደ ቀድሞዎቹ በትግል ጽናታቸውና በሚታወቁ ጠንካራ አመራሮች ላይ አነጣጥረዋል። ኢሃፓን ለመግደል መሰረቱን ለማፍረስ ምሰሶውን መንቀል ኢላማቸው መሆኑን ያረጋግጥልናል። የኢሃፓ የሁለቱም ዘመን አንጀኞች በፖለቲካ ስልጣን ላይ የተዛባ አመለካከት አላቸው። ኢሃፓ የፖለቲካ ስልጣን ሲል የህዝብ የስልጣን ምንጭነት የሚያረጋግጥበት ስልጣን ማለቱ ነው። ኢሃፓ ስልጣን ሲል የፖለቲካ ዓላማ ማስፈጸሚያ መሳሪያ መሆኑን ነው። የሁለቱም ዘመን አንጀኞች ስልጣን ሲሉ የነሱን ከስልጣን ወንበር ላይ መቀመጥን እንጂ ስልጣን የዓላማ ማስፈጸሚያ ወይም የህዝብ ሉዓላዊነት ማረጋገጫ መሆኑን የካዱ ናቸው። ቀደምቶቹ ከደርግ እንደራደር ሲሉ በደርግ መሾምን እንጂ የኢትዮጵያን ህዝብ የስልጣን ባለቤትን ለማድረግ እንደማይቻል የተሰወረ ሆኖባቸው አይደለም። ዘመነኞቹም ቢሆኑ ለኢሃፓና ለኢትዮጵያ ጠራቶች መንበርከክ ለሹመት እንጂ ለህዝብ ስልጣን ባለቤትነት እንዳልሆነ ለመረዳት ብዥታ ሊኖር አይችልም። በቀደምት አንጀኞች ውስጥ አካባቢያዊነትና ዘረኝነት ስሜት በጥቂት የሰራዊት አባላት ውስጥ ቢንጸባረቅም በገሃድ አደባባይ ወጥቶ ለመቀስቀሻነት አልዋለም ነበር። የዘመኑ አንጀኞች ግን የዘረኝነትና የአካባቢያዊነት ጽንፈኛ አቋም መያዛቸው በገሃድ ታይቷል። ይህ ደግሞ አሳዛኝ ብቻ ሳይሆን አሳፋሪም ነው። እውን እነዚህ የኢሃፓ ልጆች ነበሩን? እውን ከእነዚህ ጋር አብረን ቆይተናልን? ወዘተ የሚሉ አሳዛኝና አሳፋሪ እንዲሁም ትውስታዎችንና መቆጨቶችን መለስ ብለን እንድናሰላስል አስገድዶናል። የቀድሞ አንጀኞቻችን ከገዳዮቻችን ጨፍጫፊዎቻችን ጋር እንደነበሩና እንደወገኑ ሁሉ ዘመነኞቹም ከደርግ ኢሰፓ እስከ ወያኔ በአዴን ደጃፍ ድረስ እጅና እግራቸውን ዘርግተዋል። የኢትዮጵያ ሕዝብ ዛሬ በውል ሊረዳው የሚገባው ጉዳይ አንድ ትውልድ ሙሉ ከጨፈጨፈ ደርግ ኢሰፓዎች፣ ሀገር ካፈራረሱ ወያኔ በአዴኖች ጋር ማበርና መሞዳሞድ ሞራላዊ አለመሆኑን ነው። ቀደምት አንጀኞች በኢሃፓና አባላቱ ላይ ዘርፈ ብዙ ጉዳቶችን አድርሰዋል። ጓዶቻችንን አስገድለዋል፣ አሳስረዋል። ንብረታችንን ዘርፈዋል፣ አዘርፈዋል። መዋቅሮቻችንን አስመትተዋል፣ ምስጢሮቻችንን ለጠላት አሳልፈው ሰጥተዋል። የዘመኑ አንጀኞች ደግሞ የእኛነታችን መለያ የሆነ ስማችንን ዘርፈዋል። ኢሃፓ የኢትዮጵያዊነታችን፣ የህዝባዊነታችን፣ የዴሞክራሲያዊነታችን የትግል ጽናትና የውርስ ሀብታችን ነው። ኢትዮጵያንና ህዝቧን ከውስጥና ከውጭ ጠላቶቿ የምንከላከልበት መሳሪያችን ነው። ምድራዊ የትግል ጽላታችን ነው። ከዚህ ላይ የዘመኑ አንጀኞች መረዳት የሚገባቸው ነገር ቢኖር ከኢሃፓ መውጣት መብታቸው ነው። መደራጀትም እንደዚያው። በራስ ስም ተደራጅቶ ኢሃፓንም መታገል መብታቸው ነው። ኢሃፓዎችም እነዚህን መብቶቻቸውን ያከብራሉ። በስማችን ግን ፍጹም ፍጹም አንደራደርም። ኢሃፓ የአባላቱና የኢትዮጵያ ህዝብ ቅርስና ሀብታችን ነውና። በኢሃፓ ውስጥ አንጀኞች የተነሱባቸው ወቅቶችና የመረጧቸው ጊዜያቶችም ተመሳሳይነት ስላላቸው እነሱንም ዘወር ብሎ በመገምገም ከዛሬዎቹ ጋር ማነጻጸር ትምህርታዊነቱ የጎላ ነው። የኢሃፓ አንጀኞች ለመነሻነት ሁለት የተለያዩ ወቅቶችን መርጠዋል። የመጀመሪያው መነሻ ወቅታቸው በቀደምቶቹም ሆነ ለዘመናዊዎቹ የኢሃፓ ጠላቶች የከፋ ጉዳት ሊያደርሱበት ሲነሱ ለአንጀኞቹ ምቹ መነሻ ወቅት ስለሚሆንላቸው መርጠውታል። 1969 ብርሃነ መስቀልና ጌታቸው ማሩ የመሩት ያንጃ ቡድን መቼ ተነሳ ብለን ስንጠይቅ መስከረም 2 ቀን 1969 ዓ.ም ወታደራዊው ደርግና መኢሶኖች በኢሃፓለ የነጻር ምጃ አዋጅ በታወጀበት ማግስት ነበር። የሰራዊቱ አንጀኞችም በብዙሃኑ የሰራዊት አባላት በትግራይ ምድር ብዳሳ ላይ በተደረገ ስብሰባ በሐሳብ ከተመቱ በኋላ እንደገና አንገታቸውን ያቀኑት ኢሃሰን ለመደምሰስና ለማጥፋት ወያኔ ሻቢያና ደርግ የተቀናጀ ዘመቻ በከፈቱበት ወቅት ነበር። ሁለተኛው የመነሻ ወቅታቸው ደግሞ ኢሃፓ ትግሉን አንድ እርምጃ ወደፊት ሊያራምድ የሚችል ውጥን ሲዘረጋ የመሆኑ ጉዳይ ከበለሳው አንጃ አነሳስ ጋር ማዛመድ ይቻላል። እንግዲህ አንጀኞች መጀመሪያ መነሻ ወቅታቸው በቀጥታም ሆነ በተዘዋዋሪ ከኢሃፓ ጠላቶች ጋር በመሞዳሞድና የጋራ ጥቃቱ ተባባሪ በመሆን ሲሆን፣ ሁለተኛው ደግሞ የትግል እቅድና አቅጣጫ ስኬትን ለማደናቀፍ መሆኑ ነው። ከዚህ ላይ መረዳት የምንችለው አንጀኞች ከእናት ድርጅት ጠላቶች ጋር ተጋብተው ጽንስ ተሸክመው የሚነሱ መሆናቸውን ነው። የዘመኑ አንጀኞችን ማነሳስ ከቀድሞዎቹ የተለየ አይደለም። በአንድ በኩል ወያኔ በውስጥ ሽኩቻና በውጫዊ ተጽዕኖ ተወጥሮ ባለበት ወቅት፣ በሌላ በኩል ደግሞ ኢሃፓ በሀገር ውስጥም ሆነ በውጭ አቅሙ የፈቀደውን ሁሉ እያደረገ የኢትዮጵያን ሕዝብ ትግል ወደፊት ፈቀቅ ሲል መነሳታቸው ጊዜ ምርጫቸውም ሆነ ተግባራቸው ከቀድሞዎቹ ጋር ያመሳስላቸዋል። በመጨረሻም አንጀኞቹም ሆኑ ተባባሪዎቻቸው ኢሃፓን ከትግሉ የሚያደናቅፈው መሰናክል ቢበዛም ከዓላማው ስኬት ግን የሚያግደው ነገር እንደማይኖር ነው። ኢሃፓ ትናንትም አልተከፋፈለም፣ ዛሬም አይከፋፈልም። የትግል አሜከላዎቹን እያስወገደ እንደ ትናንቱ ትግሉን በጽናት ይቀጥላል።
መሸጥ የለመደ እናቱን ያስማማል። የከሃዲ አንጃና ጸረ ኢሃፓ ወያኔዎች እንቅስቃሴ ደረጅም ዓመታት ኢሃፓን ለማፍረስ በየአገዛዙ የተደረገውን ሁሉ የማያውቅ ዜጋ አለ ማለቱ የሚከብድ ነው። የአጼ ፍርሃትና አሜሪካ በህብረት ሊያፈኑት ሞክረው ይዘቱን በቅጡ ሳይረዱ አብዮት ፈንድቶባቸው ለአሜሪካን የበላይነት የሞት ደወሉን ሊያሰማው ችሏል። የምንኮራበት ክንውን ነው። የአገራችንን ሉዓላዊነት ለማስከበር ያደረግነው ትግል ድልን ተቀዳጅቷልና አድሃሪውን አገዛዝን ማንኮታኮታችን የሚያሳዝን ሳይሆን እሰየው የምንለው ነው። ባጭሩ አድሃሪና ኢምፔሪያሊስት ኃይሎች ሁሉ ለጉዳታቸው፣ ለመወገዳቸው፣ ለቀውሳቸው ድርጅቱን ቢከሱ በስህተት ነው በሚል ክርክር የምንገባ አይሆንም። ለህዝብና ለሀገር ስንል የታገልነው ውጤት ነው። ዛሬም አምረን የቀጠልንበት ነው። እናታቸውን የሚሸጡ ወራዳዎች በበኩላቸው ለጨቋኝ ገዢዎችና ለቀኝ ገዢዎች ተንበርክከው በድርጅቱ ላይ ያካሄዱትንም ዘመቻ ትላንትም ዛሬም የምናውቀው ነው። አንጃዎች በዚህ ከይሲ ዘመቻ ሚናቸው በቀላሉ የሚታይ ባይሆንም የሚፈልጉት ተሳክቶላቸው ድርጅቱ ሊተን ሊጠፋላቸው ግን አልቻለም። ለምን አንጃልናቸው? የድርጅቱን መርህ ጥሰው በውስጡ ተደራጅተውና አፈንግጠው በመገኘታቸው፣ ፋሎል በመሆናቸው፣ የድርጅቱን መሰረታዊ መርሆች በመጻረራቸው፣ ለጠላት ተገዥና ተቀጣሪ ሆነው በመገኘታቸው። አሜሪካን በተቃወምነው ልክ ሶቪየት ህብረትንም ታግለናል። አገራችን ኢትዮጵያ የማንም ባዕድ ኃይል ተገዢ እንድትሆን ባለመፈለጋችን የቅርብና የሩቅ ዘመናዊና ጥሩ ወራሪዎችን ባለን አቅም ታግለናል፣ መክተናል። እንደ አንዳንዶቹ ለፈረንጅ በእናድርማ ኖሮ ለሀገር ሳይሆን ለግል ጥቅምና ፎት ብዙ ባተረፍን ነበር። ይህ ግን የኢሃፓ ምርጫና ጎዳና አልነበረም፣ አሁንም አይደለም፣ ያርበኞችም ፈለግ አይደለም፣ አልተከተልነውም። ድርጅቱን በአዳን ሰርገው ገብተው ሊጎዱት አልሞከሩም ባንልም፣ ግን ሊያደርሱ የሚችሉትን ጉዳት በቁጥጥር ስር ለማዋል ተገቢውን ጥረት አድርገናል። አንጃዎች አፈጣጠራቸው ከምንዋጋው ጥራትና ከባዕዳን አጥፊ ተልእኮ ጋር የተያያዘ በመሆኑ በሂደት ከነዚህ በሚያገኙት ድጋፍ ጉዳት ሊያደርሱብን ቢችሉም ውሎ አድሮ ግን ድባቅ መመታታቸውን ታሪክ የመዘገበው ነው። በሰሞኑ በአዲሱ ሹም አቀናባሪነት ራሱን በላይነህ ወይም መርሻ በሚል ስም ያቀረበውና የቀለለው አዛውንት አንጃ የግለሰቦች ዝቅጠት ምንኛ እንደሚከፋ ጠቋሚ ሊሆን ችሏል። ከዚህኛው መደዴ አንጃ ይበልጥ የበሰሉትን ተጋፍጠን ያቸነፍናቸው ቢሆንም የነዚህኛዎቹ የድርጅቱን ስም ሰርቀው ለወያኔ መሳሪያ ለመሆን በቀቢጠ ተስፋ መወሰናቸው እይታና ትኩረት በአሁኑ ጊዜ እንድንሰጣቸው አድርጓል። አሜሪካ ባረጀ ቂም ሐቀኛውና ዋናውን ኢሃፓ ስለሚጠላና መገለሉን ስለሚፈልግ አዲሱ ሹምን በተሰጠው እዝ መሰረት በጸረ ኢሃፓ መንገድ መንጎድን ቢመርጥም በድርጅቱ ስም ፈቅዶላቸው ሊንቀሳቀሱ ፈላጊዎቹ ምንም ሚዛንና ክብደት ይህ ነው የሚባል ተከታይ እንደሌላቸውም ያውቃል። የሚቃኙት የሰጡት ጥናትና ግምገማ ይዘት ለኛ ምስጢር አይደለም። የጋበዛቸው ለጸረ ኢሃፓው እቅድ መሳሪያ እንዲሆኑ ተፈልጎ ነው። ማንንም ላይጠቅ ማንንም ላይጎዳ የሚለው ነጋሶ ጊዳዳዊ መፈክር ወያኔ እንዲጠቅ የህዝብን ትግል ሊጎዳ በሚል ተክተው ተሽጠው የእድሜ ግፊት ቀቢጸ ተስፋቸውን ሽቅብ ሰዶት ወደ ውርደት አዘቅት የከተታቸው ከሃዲዎችን ማስቀደም የመረጠው አዲሱ ሹም ጸረ ኢሃፓነቱን እንዲደብቅ አልቻለም። አዲሱ ሹም የደርግና ወያኔን ጸረ ኢሃፓ ውንጀላ ሲደግም ሰምተናልና ሰልፉ ከማን እንደሆነ የምንደናገርበት አይደለም። ለምን ጸረ ኢሃፓ ጎዳና ተመረጠ? ድርጅቱ የአንድነትና የጋራ ትግል ጎዳናን መርጦ ህዝብን ስለቀሰቀሰ። ድርጅቱ ያለው ታሪክ ኢትዮጵያን ለባዕድ አሳልፎ መስጠትን የሚቃወም መሆኑን የሚያረጋግጥ በመሆኑ። ድርጅቱ በጽኑ መልክ ጸረ ወያኔ ጸረ ተለጣፊ ኢህአዴግ በመሆኑ። ድርጅቱ የግለሰብ ወይም ቡድን አምባገነንነትን የሚቃወም በመሆኑ። ኢሃፓ በጸረ ወያኔው ትግል የተቻለውን ተሳትፎ ማድረጉን እነ ስዩም መስፍን ሳይቀሩ በምሬት መስክረዋል። ህዝብ በአንድነትና በጋራ በጸረ ወያኔው ትግል እንዲሰለፍ ኢሃፓ አጓጉል ድንፋታ ባያደርግም በተግባር ግን ተሰልፎ ተቆጥሯል። ቄሮ ፋኖ ወዘተ በሚል የተገለቀውን ሳይመለከት በተጨባጭና በምር የተካሄደውን ትግል ማለታችን ነው። ወያኔን ይጠይቋል። አሜሪካ የወያኔ አገዛዝ በህዝብ ትግል ሊወድቅ ሲያሰጋ በአሜሪካ የውጭ ጉዳይ ሚኒስቴር ባለስልጣኖች አማካኝነት ስርዓቱን ለማዳን በርካታ ስብሰባዎች በዋሽንግተን ሲካሄዱ ብዙ ጊዜ አልፏል። ገና ከመጀመሪያውም ሴራውን በማጋለጥ ለወገን የተጠንቀቅ ጥሪንም አሰምተናል። እነ ዴቪድ ሺንና ሀርማን ኮህን የባጥ የቆጡን ሲያቀርቡ ግን ዛሬ የተከሰተውን ሲያረዱን ጀምሮ ያሰማነው እምቢልታ ሴራ እየተደረገብን ነው የሚል ነው። አዲሱ ሹም ላይ ምርጫቸው ሳይጠናቀቅ በፊት ሻዕቢያን ለማቀፍ፣ አገር ወዳዶችን ለማራቅ፣ ወዳጃቸው የሆነ ሰውን ለማዘጋጀት የጀመሩትን ስብሰባና ሴራ አጋልጠንም ነበር። በእነዚህ ስብሰባዎችም እነካሳ ከበደ ሻለቃ ዳዊት ወዘተ በመገኘትና ስለ ኢሃፓም ግምገማና ዘገባ የሚያቀርቡትን በመጋበዝ የተደረገው ዝግጅት ምስጢር አልነበረም። በዚሁ ሂደትም ልዩ ልዩ ቡድኖችን ቀርቦ የማባበሉና የማሰናዳቱ ጥረትና ሙከራ አሁንም ቢያንስ ለኛ ምስጢር አልሆነም። አንጃዎች ለዚህ ተመርጠው መሳሪያ እንዲሆኑና በዚህም እንዲረዱ በተወሰነው መሰረት ኢምንት ቢሆኑም በአዲሱ ሹም ተጋብዘው በሉ የተባሉትን እንዲሉ ተደርጓል። ዋናው ዓላማ ኢሃፓ የለም አንጃዎች ኢሃፓ ናቸው በሚል ተንተርሶ በድርጅቱ ላይ እጅግ ያሉ ክሶች ማሽጎድጎድ ስለነበር አዲሱ ሹም በግልጽ የወያኔን በኢሃፓ ላይ የገሙ የገለሙ ክሶችን ደግሞ አሰምቷል።
ያንጃዎችም ሚና ለዚህ መንደርደሪያ መሆን ስለነበር ይህን ሚናቸውን በጥያቄ መልክ ተወጥተዋል። አዲሱ ሹምም በወረሰው ጸረ ኢህአፓነት መሰረት ይህ ነው የማይባሉና አንዳንዶቹም ጸረ ኢትዮጵያነታቸውን በገሃድ ካረጋገጡ ቡድኖችና ግለሰቦች ጋር ሲተቃቀፍና ሲተሻሽ ኢህአፓን ግን እንደተጠላ የእንጀራ ልጅ መራቁ ማግለሉና መክሰሱ ለብዙዎች አደናጋሪ ሆኖ አልተገኘም። የተበቀነውና ይሆናል ያልነውም ስለሆነ አላስገረመንም። ያለቆቹን እዝ ተቀብሎ መሰሎቹን ያወያያል እንጂ ለደቂቃም ከኢህአፓ ጋር ልንነጋገር እንደማይል ቀደም ብለን ራሳችንም የገለጽነው ነው። ጸረ ኢህአፓነትና አፍቅሮ ወያኔ ከዛሬ 10 ዓመት በፊት ያነሆለላቸውንም ማፈሪያ አንጃዎች ለመድረክ ማብቃቱ ብቻ ሳይሆን በሚስጥር ውይይት ለከፋ ክህደት ማዘጋጀቱም እውነቱን ለመናገር አላስደነቀንም። አንጃዎች ወደ ሀገር ተመልሰው ደፍረው የሚመለሱ ከሆኑ የድርጅቱን ስም ወስደው እንዲራወጡ ትረዳላችሁ፣ እናግዛችኋለን፣ አታስቡ በሚል የተገባላቸውን ቃል ቀደም መሰል ሙከራዎችን በሚገባ ውድቅ እንዳደረግን መሳለቂያ እንደምናደርግ ከወዲሁ ቢረዱና ከሴራቸው ቢቆጠቡ በሚል መምከራችን እነሆ በዚህ ይመዝገብ ብለናል። የኢህአፓ አባላት የነበሩ ግን በሆነ ምክንያት አዛውንቱን የተከተሉም ድርጅታችንን ግለሰቡ በአደባባይ ሲያዋርድ አይተው መከተላቸውን እንዲያበቁና ወደ ድርጅቱ እንዲመለሱ ቀደም የቀረበ ጥሪን እናሰማቸዋለን። ለአገዛዙ ዛሬ ሊሰግድ መነሳቱን ያረጋገጠው አንጃ መቼ ተፈጠረ? ዓላማውስ ምንድን ነው? በቅድሚያ መታወቅ ያለበት ድርጅቶች ውስጥ ልዩነት መፈጠሩ መጠበቅ ያለበት መሆኑ ነው። የድርጅቶች ይዘት የህብረተሰቡ በመሆኑ በሀገር ያለ ቅራኔ በድርጅት ውስጥ መንጸባረቁ አይቀሬ ነው። ዋናው ጉዳይ ልዩነቶችን በአግባብ ይዞ በብዙሃን ድምፅ ወሳኝነት መሰረት መፍትሄ ለመስጠት መቻል ነው። ሁሉም ድርጅት የየራሱ ዘመን እንፍሽፍሽንን ማለፉ አይቀሬ ነው ማለት እንችላለን። ኢህአፓ በዲሞክራሲያዊ ማዕከላዊነት መሰረት ብዙሃን ይወስናሉ በሚል የሚንቀፋቀስ በመሆኑ ይህ መርህ ሲጣስ ሁሌም ችግርና ቀውስ ይመጣበታል። በድርጅቱ የተከሰቱ አንጃዎች ሁሌም ይህን መርህ የጣሱ ከመሆናቸውም በላይ ዋናው የልዩነታቸው ምክንያት ከገዢዎቹ ጋር እንስራ፣ ከጫማቸው ስር እንነጠፍ የሚለው ነው። ከአዲሱ ሹም ፊት ተጋርዞ ቀርቦ ተንበዛርዞ ጠቅላይ ሚኒስትሬ ብሎ ራሱንም ቡድኑንም ያተዛዘበውና ያዋረደው ለምሳሌ የዛሬ 10 ዓመት በፊት ለመለስ ወያኔ እጅ እንስጥ ብሎ ይህ ካሳቡ ተቀባይነት ሲያጣ በውድቅ ጉባኤ ረግጦ የፈረጠጠ ነው። የመጀመሪያዎቹ አንጃዎችም ከደርግ ጋር ተሳስረን እንስራ ብለው ተቀባይነት ሲያጡ ወደ አንጃነት ገብተው ከፍተኛ ጉዳት ያደረሱ ናቸው። ዛሬ ወያኔ ታሪክን ከልሶ ሊያላዝንላቸው ቢሞክርም ይህኛውም ቢሆን አረመኔውን ከሐራሬ ስደት ሊመልስ የሲዳማውን አራጅ በለማኝነት የላከ ነውና ቢረሳ ወይም ቢራከስ የሚደንቀን አልሆነም። ለወያኔ እንንበርከክ የሚለው ሐሳብ ሲመጣ ምንም እንኳ የውዳን ሐሳብ ቢሆንም ለአባላት ሁሉ እንዲወርድ ተደርጎ ውይይት ተካሂዶበት ብዙሃኑ ተቀባይነትና ድጋፍ ስለነፈጉት ሊያሸንፍ አልቻለም ነበር። ይህ ለድርጅቱ መጤ የሆነ ግለሰብ ግን ውስጥ ለውስጥ ሲያሴር ሲያሰባስብ ቆይቶ የወያኔ ቅጥረኞችና ውዳቂዎችን ሁሉ ወደ ድርጅት አስገብቶ እንደገና ይህን ውድቅ ሐሳብ ለማስፈን ጉባኤ ካልተጠራ በሚል ይሁን ተብሎም ተፈቅዶለት ሊፈታተነን ያደረገው ጥረት እንደማይሆንለት ሲረዳ በሌሊት ጉባኤውን ረግጦ ወጥቷል። ተከታዮቹም በጠዋቱ ሂደዋል። ይህን የጉባኤ ረገጣ ህገወጥ ድርጊት ጥፋት ነው ብለው ካመኑ ወደ ድርጅቱ ተመልሰው ትግል ሊቀጥሉ እንደሚችሉ ቢነገራቸውም አሻፈረኝ በሚል የድርጅቱን ስም ለመጀመሪያ ጊዜ በመስረቅም ኢህአፓ ዴሞክራሲያዊ፣ ኢህአፓ አንድነት በሚል የድርጅቱን ልሳን ያውም ማውጣቱን ላይችሉበት ስም ቀምተው ለወያኔ ሲረዱ ቆይተዋል። የስልጣን ጥሙ ከእድሜ መራዘም ጋር ችግር የፈጠረበት ይህ ግለሰብ ቀደምም የኢህአፓን ትግል ለማስቆም በፍርሃት ተውጦ ያደረገውን ሙከራ ባንዘነጋም ይኸው ለዓመታት ለወያኔ ሰግደን ፍርፋሪ የሚኒስቴር መስሪያ ቤቶች እናገኝ የሚለውን ቅዠቱን እውን ያደረገ መስሎት በህዝብ ፊት ኢህአፓ ነኝ መስራች ነኝ ጠቅላይ ሚኒስትሬን አገኘው ብሎ ማፈሪያ አንጃነቱን ይፋ አድርጓል። ወደ ብዙ ዝርዝሮች ሳንገባ ለመሆኑ ይግደሰብ ይሃፋን መስርቷል? እስቲ እናዳምጠው ያለውን።
ትግልከለኛ ስሜ በላይነ ንጋት ነው። የትግል ስሜ መርሻ ዮሴፍ ይባላል። ይሃፋን ከመሰረቱት ሰዎች አንዱ ነኝ። 46 አመት ስታገል የኖርኩ ድርጅት ነኝ። ለመጀመሪያ ጊዜ ጠቅላይ ሚኒስትር ይብየ የምጠራው ሰው አገኘሁ አልኩ።
እስቲ እናዳምጠው ቀደም ብሎ ያመነውን።
ከመስራች ያፋክ በመስራቱ ወጥ ይጀምርዴ በመሰባሰቡ ጥረት ላይ ተሳተፉ ሆነም በመስራታ ጉባኤው ላይ ስላልነበርኩ ከ መጀመሪያ በአማራር ደረጃ አልነበረ የምሳተፈው።
የሽማግሌ ቀጣፊ ነው። ለመሆኑ ትግል የተካሄደውስ ለ46 አመታት ብቻ ነው? በተማሪው እንቅስቃሴ ጊዜ የት ነበር? የሰውየውን ቅሌትና ውሸት አሉታዊ ሚና በዝርዝር በማጋለጥ ይዚያና ተፋም። ይህ ያንጀመሪ በፖለቲካ ምድረበዳ ሲዋዥቅ ከርሞ ቀቢጸ ተስፋን ጎሉን ያሳተው ከመሆኑም በላይ አንጃ ሲሆን ውሎ ሳያድር ወደ 3 ቡድን እንደተከፋፈለ እርቃኑን ከጥቂቶች ጋር እንደቀረ የሚታወቅ ነው። በአሁኑ ጊዜ የአዲሱ ሹም ሰዎች ወደ ሀገር ከተመለስ ቅጥሩ አቀባበል እናደርግልሃለን ቢሆን ከፍትልሃለን ብለውኛል በሚል ተከታዮቹን ባጉል ተስፋ ያደናገረ እንዳለ የደረሰንበት ነው። ወያኔና አገዛዙ እንዲሁም አሜሪካ ያፓን ለመከፋፈል ለማግለል አባላቱንና ዜጎችን ለማደናገር ላላቸው ፍላጎት መሳሪያ ሆኗል። ይህንንም ሙከራ ደግሞ ከዚህ ቀደም እንዳሽ መደመድ ነው ሁሉ ወድቅ እንደምናደርገው እርግጠኛ ነን። ማንኛውም የኢሃፓ ደጋፊና አባል እንደማይደናገር እርግጠኛ ከመሆናችንም በላይ አንጃን ታግሎ ማሸነፍ የምናቀውና የተካንበት ትምህርት በመሆኑ ይዚ ያስጠፋን እንደው እንጂ በሙሉ አሸናፊነት የምንወጣው ትግል ይሆናል። ገንዘብም ድጋፍም ከኢትዮጵያ ህዝብ ጣራቶች አንጃው ቢያገኝም መጨረሻው እንደማያምር ከወዲሁ መናገር እንችላለን። በአዲሱ ሹም የሰሜን አሜሪካ ስብሰባዎች ኢሃፓ አልተሳተፈም። ምክንያቱን አስረድተናል። ስማችንን ተጠቅመው የጋበዙትና ያቀደሉት ማፈሪያ ግለሰብና ገለባ ቡድንም ማንንም አይወክሉም፣ የራሳቸውን ከሃዲነት አጋለጡ እንጂ። ኢሃፓ ከማንም ጨቋኝ ወይ ኢዲሞክራሲያዊ ኃይል ጫማ ስር ወድቆ የማያውቅና መቼም የማያጎነብስ በመሆኑም ማንም ሊደናገር አይችልም። ሸ ሊሉን ለቃጡት ቀላሎችም አዎ ያለ ጥርጥር እናቸንፋለን እንላቸዋለን። አገር ወዳዶች እነዚህን ዘመናዊ ጃርቶች አንጃዎች የሚገባቸውን ምላሽ እንደሚሰጧቸው ደግሞ ጥርጥር የለንም። እናቸንፋለን። ጸረወያኔ የትግላችን ይፋፋም። ከሃዲና አንጃ ይውደም።
አድርባዮቹ የመጥምቁ አንገት ሲቀላ ሳሎሜሱ ኢየሱስ ሲጋለጥ ሲያዝ ይሁዳሱ ፀሐይ ስትጠፋ ጨለማውሱ ገዳይ ሲያጓራ ፎካሪውሱ ሬሳ ዙሪያ ዘፈኑ ሲቀልጥ ክራር መቺሱ የጠቋሚ ጣት ባለቤትሱ ዘመንም አልፎ አዲስ ሲመጣ ትናንትን ክዶ ለዛሬ አዳሪ ሁልጊዜምሱ ወኔ ከዳውሪ ባለበት ያውጫው ሂሱ።
አሁን በቅርቡ ድሮ እኔ ልጠይቀው የነበረው የዴሞክራሲ ጥያቄ፣ የሀገር አንድነት ጥያቄ፣ የፍትህ ጥያቄ፣ የእኩልነት ጥያቄ በጠቅላይ ሚኒስትሩ አፍ ጭምር ሲነገር ሰማን።
ነጥባየበት ሚጎነበሰው ክደት ሲደራ አለው የሚለው ጀግና ሲፈለግ ለም የሚለው ወልጊዜም እሱ ባንዳ ሲጠራ ቡከን ሲፈለግ አለው የሚለው ሰው ባለዋለበት በሚከረፋው በግሞች አምባ ቤቱን የሰራው ወልጊዜም እሱ
ለመጀመሪያ ጊዜ ጠቅላይ ሚኒስትር የብዬ መጣራው ሰው አገኘዋል።
አፈማስቸጋሪ ጭራሽ አመጠኛ ጌታውን ረስቶ ላበላው ቤተኛ አፈማ አዋራጅ አልፎም ሰውን አጥፊ የተሸጠ ጌታን ድንገት አናጋሪ ከጀት
እንትኖቹ እንዲያገግቡ ሁላችንም ተረባርበን የፖለቲካ ተቃዋሚዎች ወይንም ደፈወዳዳሪ የምንባል ሁሉ እያገዝን አሁን የተጀመረው ለውጥ ጎዳና አብረን መስራት አለብን።
እጀት በጨለመው አሻ ገብቼ በዝንጀሮሽን ተበከረፋ ተጠጣለች አካ ገብቼ በፋኖ ደም በቀላ ከሰማይ ፀሐይ ተጋርጄ ድንገት ብራን ታየኝ ወገግ ብሎ ተገለጠልኝ የከረመው ምስጢር ሆኖ አይኔን ጨፍኝ ሁሉ ታየኝ አጓጉል ህልሜ እውነት መሰለኝ።
ለመጀመሪያ ጊዜ ጠቅላይ ሚኒስትር የብዬ መጣራው ሰው አገኘዋል።
በኮሽታ ባነን ለኩታራ ሰገን እግዚአብሔር አፈረብን በመከራ ሐሩር በስቃይ ዶፍ ህይወት በቀብሩ ሞቆን ኖሮ ብለን ችለን በሐዘን ሮሮ ሰርገኛን አጅበን ቀብርን በእልልታ ጧት ማታ አድምቀን በእንባ ፈገግታና በምጸት ግልፍጫ ሰቀቅ ደስታን ተክተን የመቃብር ኑሮን ፀሐይ ዓለም ብለን የባሰን አታምጣ ከመላስ ለጥፈን በኮሽታ ባነን ለኩታራ ሰገን ስንቆረጥ ስቀን ሲጭኑንም እችለን በለሆሳስ ብቻ እየተነጋገርን ራስ ቀናን ትተን ሁሌም ራስ ደፍተን መቃወምን ትተን ተቃውሞን ተቃውመን እምብኝን ረስተን ለምብኝ እምቢ ብለን ሁሌም ማጨብጭበን ይሁን እሺ ብለን በሽ እሰየው ብለን በውስጥ አረን በግነን ለከሃዲ መንጋ ሀገር አስረክበን የማይቻለውን በዝምታ ችለን ፍጹም ትግስተኛ ኢዮብን አፍንቀን በቁማችን ሞተን የባሰን አታምጣ ከመላስ ለጠፈን ይህም ጥፋት ሆኖ ማዕት ጨመረብን አምላክ ተቆጥቶ ስለፈጠረንም በአፍረት ተውጦ